ሰላም ለእናንተ ይሁን ክቡራን አድማጮች። ላለፉት ተከታታይ ሳምንታት የሥርዓተ ቤተ ክርስቲያንን ታሪክ ማስደመጣችን ይታወሳል። ከዚህ በኋላ ደግሞ ሥርዓተ ቅዳሴን በተመለከተ በተከታታይ የምናቀርብ ሲሆን እንድትከታተሉን እንጋብዛለን። ለዛሬው ቀዳሚውን ክፍል ይዘን ቀርበናል። ምስጢረ ቁርባን የጌታችን የማዳን ሥራው በየዘመኑ ለሚመጣው ትውልድ የሚደርስበት የጸጋው ሙላት ነው። ጌታችን በእግረ ሥጋ የተመላለሰባት እያንዳንዷ ሰዓት ልዑል ሲሆን ራሱን ትሑት ያደረገባት ናትና በነገረ ድህነት ውስጥ ታላቅ ቦታ አላት። ሥርዓተ ቅዳሴም ከሰው ልጆች ውድቀት ጀምሮ እስከ ዳግም ምጽአት ያለው የድህነት ታሪክ ሕያው ሆኖ የሚታወስበት ወይም የሚታይበት የቤተ ክርስቲያን ምስጢር ነው። ምስጢር መባሉም በምናስታውሰው የድህነት ታሪክ ውስጥ እኛው ራሳችን በእያንዳንዱ ቅዳሴ መካፈላችን ነው። መታወሱም እንዳለፈ ታሪክ ሳይሆን አሁን እየሆነ እንዳለ ድርጊት ነው። ጸሎተ ንስሐ። ካህኑ ከመቅደሱ ወጥቶ በቅድስት ሆኖ ይጸልያል። አባታችን አዳም በገነት ውስጥ ከአምላኩ ከእግዚአብሔር ጋር በአንድነት በደስታ በሰላም ይኖር ነበር። ለእርሱ የተፈጠረውን ፍጥረት ከፈጠረለት ከሚወደው ከአምላኩ ይልቅ በወደደ ጊዜ ግን ከእግዚአብሔር ተለየ። ከእግዚአብሔር ቤት ከኤደን ገነት ወጣ። ዕፀ ሕይወትን በልቶ ለዘላለም እንዳይኖርም ተከለከለ። አዳም ከገነት ከተባረረ በኋላ በጥልቅ ሐዘን በንስሐ ሆኖ ይጸልይ ነበር። የአዳምን ንስሐ የተመለከተው እግዚአብሔርም የድህነት ተስፋ ከሰጠው በኋላ የዘመኑ ፍጻሜ ሲደርስ በታላቅ የማዳን ምስጢሩ አድኖታል። በመካከሏ ዕፀ ሕይወት ያለባት ኤደን ገነት የጌታችን ሥጋና ደም የሚቀመጥበት የመሠዊያው ወኪል ናት። አዳም ከገነት ከተባረረ በኋላ በጥልቅ የንስሐ ሐዘን እንደኖረ ካህኑም ሥርዓተ ቅዳሴውን ከመጀመሩ በፊት ከመሠዊያው ወይም ከመቅደሱ በአፍአ ሆኖ ወጥቶ የንስሐ ጸሎት ይጸልያል። አዳምን ከገነት ያሰደደው ኃጢአት እኛንም ከዘላለም ቤታችን ከቅዱስ አምላካችን በዕፀ ሕይወት ከተመሰለ ከቅዱስ ቁርባን ሲለየን ይኖራልና የካህኑ ከመሠዊያው ውጭ ሆኖ የንስሐ ጸሎት ለራሱና ለሕዝቡ መጸለዩ እንደ አባታችን እንደ አዳም በእኛም ሕይወት የሚሠራ ሕያው ጸሎት እንጂ ያለፈው ነገር መታሰቢያ ብቻ ግን አይደለም። ኅብስቱና ወይኑ ከቤተልሔም ወደ ቤተ ክርስቲያን ሲገባ ግን ካህኑ በመቅደሱ ውስጥ ሆኖ ሥርዓተ ቅዳሴውን ይጀምራል። በዚህም በጌታችን ልደት የሰውና የእግዚአብሔር እርቅ መጀመሩን ያመለክታል። በቤተ ክርስቲያን ውስጥ ያሉ ምእመናንም በመንፈስ ቅዱስ ቅኝት እንደ እረኞችና እንደ መላእክቱ በታላቅ ደስታ ሆነው ራሳቸውን ዝቅ አድርገው ብለው ይቀበላሉ። አባቱ ገበያ የሄደበት ሕፃን ከሩቅ ሲያየው አባባ ብሎ እንደሚደሰት፣ ሜዳ የዋለች እናቱን ከሩቅ ያየ ጥጃ እምቧ ብሎ እንደሚፈነጥዝ፣ እንዲሁ በልዩ ልዩ መንገድ አምላካቸውን እግዚአብሔርን በዓይነ ልቦናቸው ቀርበው የሚያዩ ምእመናን ሃሌሉያ ብለው ያመሰግናሉ። ጌታ የድህነት መሥዋዕት ይሆን ዘንድ ከቤተልሔም ወደ መሠዊያው ሲገባ በእምነት የሚመለከቱት ምእመናንም ሃሌሉያ ብለው የደስታ ምስጋናን ያቀርባሉ። ከዚህ በኋላ ካህኑ በመሐላ ሥርዓት እጁን ዘርግቶ
ቅዱ
በማለት በታላቅ ቃል ይመሰክራል። ምዕመናንም
በአማነ አብ ቅዱስ በአማን ወልድ ቅዱስ በአማን ውእቱ መንፈስ ቅዱስ
ብለው በቅድስት ሥላሴ ያለች ጽኑ እምነታቸውን ይመሰክራሉ። በቅድስት ኦርቶዶክሳዊት ቤተ ክርስቲያናችን ሐዋርያዊ ትምህርት ነገረ ድህነት በሥላሴ አንዲት ፈቃድና ፍቅር የተደረገ እንጂ ለአንዱ አካል ብቻ የሚነገር አይደለም። ቅድስት ቤተ ክርስቲያናችን ልዩ ሦስትነት ያለውን አንድ አምላክ በማመን ጸንታ የኖረች ሐዋርያዊት ናት። ስለዚህም ድህነት በቅድስት ሥላሴ የተሰጣት በመሆኑ በሦስትነት ያለ አንድ እግዚአብሔርን ታመሰግናለች። ይህም ይታወቅ ዘንድ ካህኑ እንዲህ ብሎ ያመሰግናል።
ሰብህዎ ለእግዚአብሔር ኵልክሙ አሕዛብ።
ይህም አሕዛብ ሁሉ እግዚአብሔርን አመስግኑት ማለት ነው። ምእመናንም እንዲህ በማለት ይመልሳሉ።
ወይሴብህዎ ኵሎ ሕዝብ።
ይህም እናመሰግነዋለን እንጂ ምስጋና የባሕርይ ሆነ፣ ሁሉም ሊያመሰግነው የሚገባ እርሱ ብቻ አይደለምን እንደ ማለት ነው። ከዚህ በኋላ ከሥነ ፍጥረት ጀምሮ እግዚአብሔር ለሰው ልጆች ያደረገውን ምሕረት ካህኑ ያሳስባል።
እስመ ጽናት ምሕረቱ ላዕሌነ።
ይህም ምሕረቱ በእኛ ላይ ጸንታለችና ማለት ነው። ምእመናኑም እንዲህ በማለት ይመልሳሉ።
ጽድቁ ለእግዚአብሔር ሄሉ ለዓለም።
ይህም የእግዚአብሔር እውነቱ ለዘላለም ይኖራል ማለት ነው። በእነዚህ አዋጆች ቤተ ክርስቲያን ለነገረ ድህነት መሠረት የሆኑትን የእግዚአብሔርን ጽድቅና ቸርነቱን ትናገራለች። ምሕረቱ ወይም ቸርነቱ በካህኑ፣ እውነተኛ ፈራጅነቱ ወይም ጽድቁ ደግሞ በምእመናን ይመሰከራል። እስከ ዘላለም በመካከላችን የሚኖረውን ዘላለማዊ መስዋዕት ያገኘንበት የወልደ እግዚአብሔር የመስቀል ሞት የእግዚአብሔር የምህረቱና የእውነተኛ ፈራጅነቱ ውጤት ነውና። ለዛሬው እዚህ ላይ ቆየን። ተከታዩን ክፍል ሳምንት ይዘን እንመለሳለን። እስከዚያው ደህና ሰንብቱ።